ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ በቀጥታ መከታተል ይቻላል። ጤና ይስጥልኝ እንደምን አመሻችሁ ቋንቋችቻችን ዛሬ ሐሙስ መስከረም 6 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ መስከረም 6 ቀን 653 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። ታዲያ ዛሬ አሜሪካ ትደንም አማራውን ትጣላለች ብሎ መገረምን ምን አመጣው? ለነገሩ ጸረ አሜሪካ ሆነናል ብለው በየመድረኩ የሚዋርቁት እሳት የላሱ ቅጥረኞች ትላንት የአሜሪካ አፈቀላጤዎች እንደነበሩ አረሳንም። ለዚህም ነው የኮሎኔሉና መሰሎቹ የሉዓላዊነት ጠበቃነት ቀፎ ሆኖ የምናገኘው። ወያኔ በአሜሪካ ተማምኖ ጦርነት የገባ ሲሆን ዛሬም ተፈጀ ተራበ በሚል እየጮሁለት ናቸው። የፈረንጅ አሽከር ነጭ ለባሽ ሳህን አመላላሽ በሚል ርዕስ የቀረበ የዕለቱ የፍኖተ ዲሞክራሲ ሐተታ ነው። ከዜናው በመከተል ይቀርባል። በመጨረሻም የሽግግር መንግስት አልን እንጂ ስዩመ መለኮት የግለሰብ መንግስት አላልንም። ህዝብ የዴሞክራሲ ተጠቃሚና ባለቤት ይሁን ራሱን ያስተዳድር ተባለ እንጂ የበላይ ጠባቂ ሰምለት ያለ የለም። የኢትዮጵያ ሉዓላዊነት ይጠበቅ ይረጋገጥ ተባለ እንጂ ለጠላቶቿ ክፍት ሆና በስመ እርቅና ሰላም ትቦጥቦጥ ትዘረፍ ትበጥበጥም ያለ የለም። የፉገራ ፖለቲካ በሚል ርዕስ በሐምሌ ወር 2010 ዓመተ ምህረት የኮሎኔሉና የዘረኛ አገዛዞን ማንነት በማስተንቀቅ በሐማቱማ በቀረበው ጽሑፍ ክፍል አንድ ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
የመኖሪያ ቤቶቻቸው የፈረሰባቸው የአዲስ አበባ ነዋሪዎች ችግር። በአዲስ አበባ በኮልፌ ቀራኒዮ ክፍለ ከተማ ወረዳ 3 በተለምዶ ዓለም ባንክ ተብሎ በሚጠራው አካባቢ 165 አባወራዎች የመኖሪያ ቤቶቻቸው በየረን መሰረት ተደርጎ እንደፈረሰባቸው ተናገሩ። የመኖሪያ ቤት እንደፈረሰባቸው የተናገሩት ሰዎች ችግር ላይ ወድቀናል ቢሉም የኮልፌ ቀራኒዮ ክፍለ ከተማ በተጠቀሰው ጊዜ የፈረሰ ቤት የለም በማለት አስተባብሏል። በተለም ዶዋለም ባንክ ተብሎ በሚጠራው አካባቢ ከባለ ይዘታዎች ቤት ገዝተው ለ10 አመታት መኖራቸውን የተናገሩት አቶ ሃይማኖት አሰፋ የወረዳው አስተዳደር ነሐሴ 25 ቀን 2013 ዓመተ ምህረት የ165 አባወራዎች መኖሪያ ቤቶች ማፍረሱን ለዜና ምንጮች አስረድተዋል። የወረዳ 3 አመራሮች ያካባቢው ነዋሪ ማህበረሰብ ከበተኑት በኋላ መታወቂያ በማየት አማራ የሆነውን ለይተው በአፍራሽ ግብረ ኃይል ቤታቸውን እንዳወደሙት ምንም አይነት እርዳታ እንዳልተደረገላቸውና የቀንጻይና የሌሊት ቁር እየተፈራረቀባቸው መሆኑን የመኖሪያ ቤታቸው ከፈረሰባቸው መካከል ለዜና ምንጮች ያሳወቁት ያካባቢው ነዋሪዎች አርመጃው ቢሄርን መሰረት ያደረገ እንደነበር ገልጸው ይህን በተመለከተ የመላው ኢትዮጵያ አንድነት ድርጅት መያድ በክፍለ ከተማው የተፈጸመውን ቢሄርን መሰረት ያደረገ ቤት የማፍረስ ሂደትን አውግዟል። ይህን በሚመለከት የኦሮሞ ጠባብ ዘረኛ አገዛዝ ያሰማራቸው የከተማይቱ ባለስልጣኖች በተለመደው የተረኝነት አንደበታቸው ይህን መሰል እርምጃ አልተወሰደም ብለው መካዳቸውም ታውቋል። በመዲናዋ ኗሪ የሆነው ኢትዮጵያዊ ዜጋ በወገኖች ላይ ይህን መሰል ዘረኛ በደል ሲፈጸም ያየን የሱን በርስ ካንቋቁበት የሚጠብቅ ከሆነም ለነዚያ አረመኔዎች የልብ ልብ ሰጥቶ ያንገቱን ገመድ እንዲያጠብቁም በዝምታው ተባባሪ ያስብለዋልና ዛሬውኑ መልእክቱ ቢደርሰው የተሻለ ነው በማለት ጠንከር ያለ አስተያየታቸውን የሚሰጡ መኖራቸው ታውቋል። በኢትዮጵያ በሁለት ቀናት ውስጥ ከ70 በላይ ሰዎች በኮቪድ መሞታቸው ተመዘገበ። ከአገዛዙ ጤና ሚኒስቴርና ከህብረተሰብ ጤና ኢንስቲትዩት የተገኙ መረጃዎች እንደሚጠቁሙት ከሆነ ማክሰኞ መስከረም 4/2014 ዓመተ ምህረት ከወረርሽኙ ጋር በተያያዘ የ34 ሰው ህይወት አልፏል። ሰኞ መስከረም 3/2014 ዓመተ ምህረት ደግሞ ከኮቪድ-19 ጋር በተያያዘ የ38 ሰዎች ህይወት አልፎም በሁለቱ ቀናት ውስጥ ብቻ 72 ሰዎች ለሞት ተዳርገዋል። በወረርሽኙ ምክንያት ህይወታቸው ከሚያልፍ ሰዎች በተጨማሪ በቫይረሱ የሚያዙ ሰዎች ቁጥር እንዲሁ በከፍተኛ ሁኔታ ጨማሪ ያሳየ ነው። ከሰሞኑ በቫይረሱ ምክንያት የሚሞቱና የሚያዙ ሰዎች ቁጥር የጨመረው ዴልታ በተባለው አዲስ አይነት የቫይረሱ ዝርያ ስርጭት ምክንያት መሆኑን የሚመለከታቸው ክፍሎች ለሀገር ውስጥ መገናኛ ብዙሃን ተናግረዋል። ከዚህ ቀደም ለመጨረሻ ጊዜ ከኮቪድ-19 ወረርሽኝ ጋር በተያያዘ ከ30 በላይ የሞት መጠን የተመዘገበው ባለፈው አመት 2013 ሚያዝያ ወር የመጨረሻ ሳምንታት መሆኑንም ከዚህ በማያያዝ ማስተዋወቁን ምንጮች ዘግበዋል። በኬንያ የተከሰተው ድርቅ 2.1 ሚሊዮን ኬንያውያንን ለረሃብ አደጋ አጋልጧል ተባለ። በኬንያ የድርቅ አደጋ ክትትል መስሪያ ቤት እንዳሳወቀው በረሃማው ሰሜናዊ ምስራቅና ድንበር አካባቢ በዚህ አመት ከመጋቢት እስከ ግንቦት በተከሰተው የዝናብ እጥረት 23 አውራጃዎች ያሉ ነዋሪዎች ለመጪው 6 ወራት አስቸኳይ የምግብ እርዳታ እንደሚያስፈልጋቸው አስታውቀዋል። ብሔራዊ አደጋ መከላከያው አያይዞ እንደገለጸው ከሆነ አካባቢዎቹ ድህነት የበዛባቸውና የምግብ እጥረት ያለባቸው ሲሆኑ የዝናብ እጥረት ኮቪድ-19 አንበጣና እንዲሁም የጎሳ ግጭቶች ለሁኔታው መባባስ አስተዋጽኦ እንዳላቸውም ጨምሮ አስታውቋል። ለዚህ የረሃብ አደጋ የተጋለጡት በድርቅ ምክንያት የተጎዱት ገበሬዎች ብቻ ሳይሆኑ በተፈጠረው የምግብ እጥረት ተከትሎ የተፈጠረውን የዋጋ ንረት መቋቋም ያቃተውና በኮቪድ ምክንያት ስራ አጡ የከተማው ነዋሪ ጭምር መሆኑንም ምንጮች አያይዘው ዘግቧል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ። Yeah, we did it.
የሐሙስ መስከረም 6 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ የፈረንጃሽ ከር ነጭ ለባሽ ሳህን አመላላሽ ለሁሉም ክስተት ምክንያት አለው አንዳንዴ ምክንያት ነኝ የሚለው ማደናገሪያ ነው ዋናውን ምክንያት መመርመር ያስፈልጋል በአፍሪካ እንደገና ያገረሹት መፈንቅለ መንግስቶች ከኮሎኔሎች የስልጣን ሽኩቻ በስተጀርባ የባዕድ አገሮች የእጃዙር ወረራ ፍላጎት ጎልቶ ይገኛል። ከሁሉም የመንግስት ግልበጣና ቀውስ ጀርባ ምዕራባውያን አገሮች ይገኛሉ። በምዕራብ አፍሪካ በሚገኙ ድሃ የሆኑ ናይጀርና ማሊ የክፉ ጦርነት ማዕከል ሆነው ወደ 6000 የፈረንሳይና አውሮፓም ወታደር ወሮ የሚወጋቸው ለማዕድናቸው ነው። የጊኒው አልፋ ኮንዴ ባለፈው ሰሞን መፈንቅል የደረሰበት አምባገነን በመሆኑ ሳይሆን ጊኒ ባላት ሰፊና ብዙ የቦክሳይትና ማንጋኒዝ ማዕድን ሀብት ሲሆን ይህን ለመቆጣጠር ቻይና፣ ፈረንሳይና አሜሪካ በገቡት ፉክክር የተነሳ ነው። አሜሪካ ወያኔን ለመደገፍ መሰል ምክንያት ያላት መሆኑም ግልጽ ነው። አሜሪካ አማራውን ከታሪክ ጀምሮ ከመጥላቷ ባሻገር ወያኔን የመሰለ ሀፍረተ ቢስ መጋዣ አግኝታ መክረሟም መታወቅ ያለበት ነው። አሜሪካ የኢትዮጵያ ወዳጅ ነን ብላ በአስመራ የቃኘውን የስለላ ሰፈር ልታገኝ ይችላለች። በቀይ ባህርም ላይ ቁጥጥር ነበራት። በህዝብ ትግል ከተባረረች በኋላም ኢትዮጵያ የሶቪየት ህብረት ወዳጅና ኮሙኒስት ሆናለች በማለት አገራችንን ልትጎዳ ሳትቆጠብ ተንቀሳቅሳለች። ለወያኔ መጠናከርና ለኤርትራም የተሳካ የግንጠላ ሂደት ፍራሽ የሆነችው አሜሪካ ናት። ወያኔ በስልጣን ላይ መሆን ማለትም የአሜሪካ ፖለቲካዊ ጥቅም መሳካት ነበርና 27 ዓመት ሙሉ ወያኔን በጭፍን ደግፈው ተቃዋሚዎችንም ለማዳከም ሰላዮቻቸውን አሰማርተው ሰርተዋል። ይህን ስናጋልጥ ኮሎኔሉ የነሱ ምርጥ መሆኑን ስንጠቁም ዓመታት አልፈዋል። ታዲያ ዛሬ አሜሪካ ተደንም አማራውን ተጣላለች ብሎ መገረምን ምን አመጣው? ለነገሩ ጸረ አሜሪካ ሆነናል ብለው በየመድረኩ የሚዋርቁት እሳት የላሱ ቅጥረኞች ትላንት የአሜሪካ አፈቀላጤዎች እንደነበሩ አረሳንም። ለዚህም ነው የኮሎኔሉና መሰሎቹ የሉዓላዊነት ጠበቃነት ቀፎ ሆኖ የምናገኘው። ወያኔ በአሜሪካ ተማምኖ ጦርነት የገባ ሲሆን ዛሬም ተፈጀ ተራበ በሚል እየጮሁለት ናቸው። ኮሎኔሉም ደንፈሶበት የተያዘን መሬት ልቀቁ ሳቡ እያለ ጣላቱ የሆነውን አማራ ህዝብ በተለይ በወሎ እያፈጀ ነው። ማይካድራ ብለን ሳናበቃ ጭና ማለት ተገደናል። ይህም ሲጋለጥ ርዕስ ለማስቀየር የአሜሪካው ሲኤንኤን በሁመራ የተገደሉ የትግራይ ተወላጆች አስከሬን ተገኘ ይለናል። ሁመራን ፍጥም ብሎ ትግራይ በማለት ወያኔ ተመስተሳል ያንሰራራ ዘንድ የረዳው የአሜሪካ እዝ መቀሌና ሌሎች ቦታዎችን አለውጊያ የለቀቀለት ኮሎኔል ነው። ይህ አቆኖ ያለ ለኮሎኔሉ ክህደት ማጠየቂያ ፈላጊዎች የሚነዙትን ቅጥፈት ተቀብለው የሚያስተጋቡት ክፍሎች ኢትዮጵያን እየጎዱ ናቸው። በመሰረተ ቢስ አቋም ሽፋን የኢትዮጵያን ሁኔታ ከያኔ ያኔ ቻይና ተጨባጭ ሁኔታ ጋር አመሳስለው ጭራሽ የተሳሳተ ድምዳሜ የሚደርሱት ኮሎኔሉን አገር የካደውን እንደግፍ በሚል ጥራዝ ነጠቅ ባንዳዎች ናቸው። ጭሉሌ ደላላ ልበንጹህ ነጋዴ መሆን አይቻለውም። ላይታች ኮሎኔሉ በሰማይ ላይ እህል ወቃው ቢልም ግርግሩ ሲገለጥ ሐቁ ሲነገር ባለጌ ዘረኛ ነው። ሕፃን አዛውንት የሚያሳርድ ካህናትን የሚፈጅ ገዳምን አጥፊ ቤተ ክርስቲያንን አቃጣይ የገደላቸውን ያጋዛቸውን አገር ወዳዶች መጥቀስ አያሻንም። ዘረኞችን አጥብቀን እንታገል። ጠላትን መንግሥት ማለቱም ያክተም የጠላት ባንዲራ ይቃጠል። ድል ለኢትዮጵያ ሕዝብ አገር አድን ትግል።
ሸብቦ የውርደትን ከሬ ደርቦ ደራርቦ እንዴት ይችላልዋል ቀልብንስ ሰብስቦ ጉድ የማይገልጸው ጉድ ሲሰራ በደቦ አንድ ባንድ ገዳይ የዘመን ተስቦ ጣቆ አንጭታችን አላላውስ ብሎን እንዴት ዝም ይባላል ልጆችን ሰብስቦ ቆርጦ የጣለ የዘመን ተስቦ ጸጋችንን ገፎ ነጻነት አስቦ መግዛትን በሚሻ እየቀጠቀጠ በበደል መዶሻ እንዴት እንኖራለን ግርማችን ተገፎ በጎጠኛ መንጋ የተለተሉን በበቀል አለንጋ ቆራርጠው ሲጥሉን እንደ ቅርጫ ስጋ እያየን በገቢር እንዴት ይችላልዋል ይህን ያገር ነውር ዘመነ ግርምቢት እግራ የተጋባ ያሳየን ጀመረ ይህን የግፍ አይነት በነጋ በጠባ ንጻነትን ብሎ ህይወት በከፈለ አራያ በሆነታ ብሎ ባታገለ እንዴት ይጥፋ ደግሞ ሞረሽ እንዳንለው እንዴት ቆጣልባ ይሁን ይሰወራ አድባሩ ካደገበት ቀየ ከመሃል የተደብሩ ለአገር ቤዛ መሆን ተቆጥሮ ካጥያት እንዴት ይበየናል ተከርችሞ መኖር በግረሙ ቀሰን ሰለት ወገነን የፈጁ በፍጹም ጭካኔ ህዝብን የመተሩ በግፍ ባረመኔ የሥራቱ ቁንጮ አማካሪ ሆነው እያየሁኝ ዋኔ ደብዛን የማጥፋት ግፍ በነጸጋይ ላይ አልችልም እኔ ዝም ማለት አንችልም የጸጋችንን ግፍ አይተን እንዳላየን ሰምተን እንዳልሰማን አይናችንን ጋርደን ጆሮአችንን ደፍነን ልሳናችንን ዘግተን አንችልም ዝም ማለት ይህን የግፍ ቁንጮ አይተን እንዳላየን ሰላምም አይሰጥም የጭካኔው ጣሪያ ታይቶ የማይታወቅ የሌለው አምሳያ የበደሉን ጥልቀት የጭካኔው አይነት እንዲያው ባጠቃላይ የሆነውን ኩነት ያሰበው ባንክሮ በስና መክንዮ ፈትሾ መርምሮ አውጥቶ አውርዶ በጣም አተኩሮ ዓለምን ያስክዳል ሰውን ያጸይፋል ከቶ እስከ ወዲያኛው ይኮነ አሳቱ የጀግና ውለታው በአርባ ጉጉ ወተር ባሰቦት ባሐረር ባሩሲ አቦ ሙሳ ባረካ አዋሳ በግፍ በጥካኔ ወገንን ያረዱ ያለን በለስጋት በነጻነት እየኖሩ በነጻ እየሄዱ በደስታ በድሎት ውስኪና ጮማውን እያወራረዱ ያየን ባይናችን የጸጋይን በደል ከቶ እንዴት ይችላል እዝነ ህሊናችን እኔ እንጃ ያላማረኝም ረግፍን ማላይም የሐረማዊነት እጅጉን ቅጣጣ ይህ የግፍ ቁንጮ የሚወልደው ጣጣ አይቀርም ማምጣቱ የበዳይ ንጣ ይዋል ይደር እንጂ ፀሐይ እስኪወጣ ያኔ እኔን አርገኝ ይህ ሁሉ በደል ሰሚ ጆሮ ሲያገኝ
አጉል ነው
የቃላት ጋጋታ ከንቱ መፈክሮችና ፉገራ ፖለቲካ ቆራጥ ህዝባዊ ትግሎችን ሁሉም የሚያደናቅፉት ገዢዎች ህይወታቸውን የሚጠብቁት ስልጣናቸውንም የሚያቆዩት አንድም በኃይልና በጭፍጨፋ ሲሆን በሌላ በኩል ደግሞ ለውጥን የተቀበሉ መስለው በማደናገርና በማወናበድ ነው። በዚህም ሆነ በዚያ ግን የአፈና ኃይሎች ባለቤትነታቸውን የሚለቁ አይሆኑም ህዝባዊ ትግሉ እስካላስገደዳቸው ድረስ። ለጨቋኞች ገዢነት መቀጠል አመቺ የሚሆነው ደግሞ ተላላ የሆኑ ዜጎች ሲበረክቱና ታሪካቸውን ማገናዘብ ያቃታቸው ምድርን ሲሞሉ ነው። ነጋጠባ ተሸውደው በጭቆና ማጥስት ሲገላበጡና ለለቅሶ ሲደረጉ ይኖራሉ። ለ45 አመታት ያየነው ነው። በጨቋኝ ሰለባ መሆን፣ መከራውን ማስቀጠል፣ ዳግም መታገል፣ ደም መገበር፣ ተለወጠ ብለው ሲሸውዱን ማጨብጨብና ዳግም ለቀንበር ጫንቃችንን አመቻችቶ መስጠት። ከ28 አመት መራራ ትግል በኋላ የህብረትና ትግል ተጠናክሮ ወያኔ ሊወድም ሲቃረብ አጋሮቹ መዳኛ ቀዳዳ ከፍተውለት አዲስ ሹማግን ተውለት ሊያድኑት እነሆ ተጋፍጠውናል። ዛሬም ሰለባው ብዙ ነው። መድረካጨናንቆ ስለ ታሪክም አታውሱ ብሎ በቃላት ጋጋታና በቀፎ መፈክሮች በባርነት ሊያስቀጥሉን እየጣሩ ናቸው። ገዢዎች ሁኔታው ሲተጠርባቸው የህዝብን መፈክር ቀምተው የራሳቸው ያደርጉና ይዘቱን ይቀይሩና አልበው ባዶ ያስቀሩና አደናግረው በስልጣን ሊቀጥሉና ድጋፍንም ሊያገኙ ይሞክራሉ። በደርግ ጊዜም ያየነው ነው። ህዝባዊ መፈክሮችን ቀርቶ መዝሙሮችንም ጨምሮ ነጥቆና ይዘት ትርጉም አልባ አድርጎ ባዶ ቃላትን ሲያስጮህ ቆይቷል። የቅኔ ዘረፋ ዘመናዊ ይዘት በመፈክር ነጠቃ
አሁንማ የፖለቲካ እስረኛ ማንነት ነጠቃም ተጀምሯል ሊሰየም የሚችል ነው
መሬት ለራሹ ዴሞክራሲ ለሰፊው ህዝብ ወዘተ ሁሉንም መፈክር ደርጎ አስተጋብቶ ይዘት አልባ አድርጎ ግን ቀጥሏል ሁሉን አቀፍ ጊዜያዊ ህዝባዊ መንግስት ሲባልም ጊዜያዊ ወታደራዊ መንግስት መፈክርን አስቀድሞ ባንዳ ምሁራንም የተደራጀ ነቃ የታጠቀ ምናምንቴ የሚል ተጻራሪ መፈክር እንዲያስተጋቡ አድርጎ ወታደራዊ ኃይል ለአብዮቱ ሞግዚት ካልሆነ አገራችን ትከፋፈላለች አብዮቱም ይነጠቃል ብሎ አስፈራርቶ ወታደራዊ አምባገነንነትን 17 ዓመታት አስኖብን የጨረሰውን የወገን ቁጥር ዛሬ ከሃዲዎች ሊያረሳሱ ቢሞክሩም ህዝብ የሚያስታውሰው ነው ለአውሬው ደርግ ያጨበጨቡ ጊዜ ይሰጠው ጠንካራ ኃይል ያሻል ያሉ ህዝብ ይከፋፈልና አብዮት ይጎዳል ያሉና ባለማወቅ ያናገዛዝ ያቆዩብን ከስህተታቸው መማራቸው አጠራጣሪ ነው ዛሬም የሽግግር መንግስት ምስረታ አይነሳ ከተማየ ተላከ ኮሎኔል ፍሬት ያመጣልናል እርቅ ፍቅር ዝባዝንኬ ያሰሙ ህዝቡ ተከፋፍሏልና ጠንካራ መንግስት ሞግዚት ጠባቂ ያሻዋል በሚል ወያኔያዊው አገዛዝን ሊያስቀጥሉ የሚሹ እንዳሉ እያየን ነው ያላየነው ይመስል በአገዛዙ ስር ምርጫን ጠብቁም እያሉን ነው ወያኔ ይወገድን ሰርዘው የተጠገነ ወያኔ በስሙ ሆነ በሌላ ይቀጥል ዘንድ ይሻሉ የወያኔ ደጋፊዎችም ተገዢ አገዛዝ መቀጠሉን ስለሚፈልጉ የህዝቡ ሉዓላዊነት የህዝብ መንግስት መቋቋሙ ሞታቸው ነውና የሽግግርን ሂደት መቃወም ዋና ፍራቻውና ተልእኳቸው ሆኖ ይገኛል። እርቅ ፍቅር ሰላም የዚህን ከይቲ ግብና ለማሸፋፍኖ በስራ ለማዋል ይረዳሉ የተባሉ ቃላት ናቸው። የፍቅር መፈክር ባዶ ነው። ሀገር እንደ ኮሾ ጣቃም የምትቀደድ የምትበታተንም አይደለችም። አጉል ማስፈራሪያው እጅጅ ሊለድ ይገባል። አገርን ማዳን የሚቻለው በጠላት ላይ የከረረ ጥላቻን ይዞ አምሮ በመታገል ብቻ ነው። ወያኔ አሁንም ቢሆን በሰላም አይወገድምና አጉል ፍቅር ሰባኪዎች ትግላችንንም ህዝባችንንም አስጠቅተው ራሳቸውም የሚተኑ መሆናቸውን ለመናገር ነብይነትን አይጠይቅብንም። አርበኞች ሙሶሎኒን ግራዚያኒን አፍቀረው ቢያጥፉና ቀለበት ቢያደርጉላቸው ኖሮ ኢትዮጵያ አስኖርም ነበር። የሽግግር መንግስት አልን እንጂ ስዩመ መለኮት የግለሰብ መንግስት አላልንም። ህዝብ የዴሞክራሲ ተጠቃሚና ባለቤት ይሁን ራሱን ያስተዳድር ተባለ እንጂ የበላይ ጠባቂ ሰምለት ያለ የለም። የኢትዮጵያ ሉዓላዊነት ይጠበቅ ይረጋገጥ ተባለ እንጂ ለጠላቶቿ ክፍት ሆና በስመ እርቅና ሰላም ትቦጥቦጥ ትዘረፍ ትበጥበጥም ያለ የለም። ደጋግመን ሃይማኖት ሌላ ፖለቲካ ሌላ ብለናል። የሀገራችንን ብቻ ሳይሆን የሀገራችንን ሆነ ዓለም አቀፉን ሁኔታ ያወቅንና እያወቅንም ያለን በመሆናችን ነው። በፖለቲካ ዝርዝር ኪስ አይቀድም ብለንም ብዙ ጊዜ አሳስበናል። ለምንስ አዲሱ ሹም የሽግግር መንግስት ሂደት ሁሉን አገር ወዳድና ዴሞክራሲያዊ ኃይሎች ያቀፈ የሚለውን መከተል መደገፍ ሳይሆን ማንሳት እንኳን ቃተው? ግልጽ እንደሆነው አሜሪካ በአፍሪካ ቀንድ ያላት ፖለቲካ በኢትዮጵያ ዴሞክራሲ መስፈኑን አጥብቆ ይቃወማል። አምባገነናዊ ግን ባስቀሮ አሜሪካ የነሆለለ መንግስት ነው የምትመኝልን ለታቆምም እየጣረች ያለችው ይሄንኑ ነው። የገዢ ምርጫዋም ይሄን የሚከተል ነው። ነፃ የኢትዮጵያ ዴሞክራሲያዊ መንግስት ከተመሰረተ የኢትዮጵያንና የህዝቦቿን ጥቅም ያስቀድማል እንጂ የአሜሪካን እዝ ተገዢ አይሆንም። ሉሙምባን ገድላ ሞቡቱን ለስልጣን ያበቃችው ንክሩማህን አስገልብጣ ቡችላ መንግስት ያቆመችው አለንዴን በቺሊ ገልብጣ ፋሺስቱ ፒኖሼን በስልጣን ያስቀመጠችው የነ መንግስቱና ገርማሜን መፈንቅል ያከሸፈችው ወያኔን ለስልጣን ያበቃችው ሻዕቢያን ደግፋ ለግንጠራ ያበቃችው የግብጽን ህዝብ ትግል አደናቅፋ ወታደራዊ አምባገነን አልሲሲን የሰየመችው ኢራቅና ሊቢያን ያፈራረሰችው ወዘተ አሜሪካ መጋጃዋን እንጂ ነፃ መንግስት እንዲኖረን አትፈልገም። ጋሬጣ ነበረች አሁንም በዚሁ በሶባት ቀጥላለች ያገራችንና ያከባቢ ሁኔታ ሲገመገም ይህን ዓለም አቀፋዊ ይዘት ችላ ማለቱ የትም እንደማያደርስ ማወቅ ይገባል የሻቢያና አዲሱ ሹም ሸብረብም ወደ ኋላ ላይ ተፋ አድርገን እንደምንተቸው ከዚሁ ከአሜሪካና አረቦች ፍላጎት የራቀ እንዳልሆነ ግልጽ ሆኖ ይገኛል ለዚህም ነው ለሴራቸው ክፍትና ግልብ ሆነን መገኘት ሳይሆን ተንኮላቸውን ባጭሩ ለመግጨት መጣሩ ለሀገር ይጠቅማል የምንለው የአጓጉል ፍቅር ሰበካው ሀገርን ያሳጣል ግለሰቦች ፍቅር ይኖራችሁ ህዝብ መሃል ፍቅር ይስፈን ብሎ መስበክ ቢገባንም ከጠላት ጋር ተፋቀሩ ግን የባንዳነትና የሀገር ሻጮች መፈክር መሆኑን እኛ አንስተውም ህዝባችንን ከፈጁት አውሬዎች ጋርም ፍቅር ሰበካው እንዲሁ አያዋጣም በፍቅርና እርቀ ሽፋን ወንጀለኞችን ከሚገባቸው ፍርድና ቅጣት ማሸሽ አምባሳደር መሾም ለምህረት ህግ ማዘጋጀት ያውም ሁሉም የፖለቲካ ፍረንጆች ገና ሳይፈቱ ፍቅር ሳይሆን በህዝብ ቁስል ላይ ጨው መነፍነፍ ነው ፍትህን እንደገና በአፍጢሟ መድፋት ነው ክህደትና ጸያፍ ብልግናም በህዝብ ደምና ስቃይ ላይ ማላገጥ ነው ብንልም ተገቢና ትክክል ነው መፈክሮቻችን ህዝባዊ ናቸው በመሰረቱ ትግል ከጀመርን ጊዜ ጀምሮ በሰው በላዎችና አምባገነኖች እየተደናቀፈ ቢሆንም ህዝባዊ መንግስት ያልነው ዛሬም የትግላችን ምሰሶ ነው ዋና ጥያቄያችን ህዝባዊ መንግስትና ዴሞክራሲ ምን መሆናቸውን አሁንም መረዳት የተሳናቸው ክፍሎች የግለሰብ አገዛዝን ዴሞክራሲ የተወገዘ ቡድንን ቀጣይና ሸዋጅ አገዛዝ ህዝባዊ ሊሉ ይቃጡ በዚህ መስክ ማህይምነታቸውን ወይም ጸረ ህዝብ አቋማቸውን ያጋልጣሉ እንጂ ትግላችንን ሊያስቆሙ የሚችሉ አይደሉም ትግላችን ከግቡ እንዳይደርስ ማደናቀፊያ በወያኔና በአሜሪካ ተጠንቶ ተዘርግቷል ጋሬጣውን እናነሳለን እንጂ እንደ ህዝብ ተሸውደን ተደናግረን ጭቆናን ሂደቱ ለውጥና ዴሞክራሲ ሳይሆን አምባገነንነት ለመሆኑ መጨረሻው ምንም ጥርጥር የለምና ዳግም ለናጽ ዝግጁ ሆነን መገኘት የለብንም ወያኔ ይወገድ ሁሉን አቀፍ የሽግግር መንግስት መስረታ ዓለምንም ወለም ዘለም እውን ይሁን ህዝባዊ መንግስት በብዙሃኑ ፈቃድና ውሳኔ ይመስረት ይህ ነው አመታት ያስቆጠረ የህዝብ ፍላጎት ጥያቄና መፈክር እርቅም ይቅርታ መጠየቅም ንሳ ማስቀደም አለበት በደፈናው ይቅር ለእግዚአብሔር ሊኖር የማይችልው የፈሰሰው ደም ስለማይፈቅድ ነው በደሉ ያልደረሰበት ይህ ባይገባው ምክንያት አለው ታግሎ የከፈለው መከራ የለውምና ከወንጀለኞቹ የተጣመረ ነበርና ህሊና ቢስ ባንዳ ነውና ከዚህ በለሰለሰ የሚቀርብ አይደለም የሰማት ደም ፍትህ ይያለ ይጮሃልና በዝምታ በግለሰብ የፋራ ሰበካና ሸንካላ ውሳኔ ለናልፈው የምንችል አይደለም ታሪክን አንረሳም ዳግም እንዳንረግጥ ዳግም እንዳንሳሳት ከዚህ አንጻር ነው ይህ ከሻቢያው አምባገነን ጋር እርቅ የሚባለውን ቧልትና በከተሜው ቋንቋ ፉገራ የምንመለከተው
የቃላት ጋጋታ ከንቱ መፈክሮችና ፉገራ ፖለቲካ ክፍል 2 በሰሞኑ የታየውን የሻቢያን መሪ የማንቆለጳጳስ አሰቃቂና አሳፋሪ ዘመቻ የተለያዩ አቋሞች እንዲጸባረቁ አድርጓል የፉገራ ፖለቲካም አይነታ ነጸብራቅ መሆኑ ለብዙዎች አልተሰወረም ሂደቱ شابيا اندگنا يعني كملس قد مو يادر قندنا ببرو اتيوبيان اللي بزبز عدوتو من نساتو لنا بتشالو متال هلو دفاقنا قنوسنا توت مسلو اتيوبيان اللي بوجك موصلون يمياسا ينو توقراو إسايياس عند هزبنن هلت تايد اللنمسير كسلاسة عمت بلاي ليو هزبوشنن عمارا اتيوبيا اني قستونال اني باستا بالليتا سلطون هزبنن عمارا اتيوبيانو چوالاك الرهزبوشنات چو نسعنت هارنت نوغباتشن بلو اگر فكر يالوتن اتيوبيا يالوتن اصاد دوفشتو برجم تورنت سنتوناس چرسو قلبت بلو عند هزبنن ይህን የተቃረኑ የተሳሳቱ ናቸው ብሎ ሀቁን የተናገሩትን ሁሉ አይኑን ሳያሽ አወገዘ ፉገራ ይሏል ይናው በእብሪቱ የታወቀውና ለስንቱ ጓደኞቹ ሳይቀር ህይወት መጥፋት ምክንያት የሆነው ጠባብነቱና ማን አለብኝነቱ የጠፋ ይመስል አዲሱ ሹም መሪያችን ይሆንልን ብሎ አግላገጠ መረዳት ያቃታቸው ተገረሙ ሻቢያው فأديسو شم لمرالة تدمر بلوم فندقو تفقرو يمي بالكالال كالل يبوتاونو للوم السالي دقمو أمارينيا لنقر من نساتونو إساياس بكي أمارينيا يمي نقر بأديس أبابا ينورستي يتماروونو سالة كدم أمارينيا يمي نقرو يتلات قوان قوانو بمي المهنون يمي أكوهلو يوكالو بازونا بتتكم بات يماونا بات ويم يما دناغر زمچاگن اماريني يمن ناغرو كاديسو شمگار مساك مچاوتو متتكاكفو وزتا هلو يجلو چون فقراتشو اقلد مولو اكالنو فكر ارك بميل مسارتنا يزت يتا مفكر ما دردرن يتايازو تنهونا يشاگن باندير ماولب لبو كأننا يمسالاتشو كفلو چولو አምባገነኑ በበቂ ተጫውቶባቸዋል ቢባል ማጋነን አይሆንም መለስም በመጀመሪያው ሰሞን ኢትዮጵያዊና ህዝባዊ መስሎ ስንቱን እንዳደናገረ አንረሳም ሰው በላውም ኮሎኔል ዝምብም አልገድል ብሎ እየተከለሰለሰ ስንቱን ነጥቶታል በቂ ተመክሮ ነበረን ግን መጃጃሉን የመረጠው ክፍል ሁሉም አገራችንን ያስጠቃ ያስቆሰለናል ነፍሰ ገዳዩን ኢሱ እያለ ሲለማመጥ ማየቱም ያመናል የሀገራችን ጥቅምና ክብር አልተጠበቀምና ሰማዕትን ይቅርታ መጠየቅ የምንገደድበትም ሆኗል ለመሆኑ ኢሳይያስ አፈወርቅ ማን ነው ከመቼውስ ማንነቱ ተረሳ ታሪክን ዘንግተው ስህተታቸውን ሊደግሙ የተነሱ ክፍሎች ፍቅር ይቅርታ ገለመለ ይያሉ ለአንድነት የተሰውትን ብዙ ሺዎችን በሻቢያ የተረሸኑ ወጣቶችን መንካተ ብለው የተገደሉ እነ አፈወርቅ ዮሐንስ በጻይጎይቶም ወዘተ የኢትዮጵያ ተማሪዎችን ከፍቃሴ አባላትን በሻቢያ ታድነው የተገደሉትን የሀገር ፍቅር ማህበር አርበኛ አዛውንት አባላትን ሻቢያ ወያኔን መስርቶ ረድቶና አጠናክሮ በኢትዮጵያ ላይ መልቀቁን ረስተው ኢትዮጵያን ሊያወድምና ግንጠላን እውን ለማድረግ በአረቦችና ምዕራባውያን እርዳታ ጎጂ ጦርነት በኢትዮጵያ ላይ መክፈቱን አማራውን ጣላት ብሎ መጨረሱን ሲገነጠልም ኢትዮጵያውያንን ንብረታቸውን ቀምቶ ማፈናቀሉን ጠባቦችን ማጠናከሩን ወያኔን እጅዞ ለቤተ መንግስት ማብቃቱን ኢትዮጵያ 100 አመት ያልሞላት ህዝብ በቀኝ ተገዥነት የሚኖርባት አገር ብሎ ሰይሞ ለውድመቷ ሲጥር መክረሙን እረስተው የዚህ ሁሉ ጸረ ኢትዮጵያ ድርጊት አባወራንና የሻቢያን መሪ ግለሰብ የጀግና የወዳጅ አቀባበል ያደረጉለት ሁሉ በእናት አገራችን ላይ በደል ፈጽመዋል ቢባል ቢያንስ ነው ከኢሳይያስ ጎን በጭሎነትና ዝቅተኝነት ስሜት ሲባርቅ የነበረውም አዲሱ ሹም አሳፈሮናል እንጂ አላኮራንም ሀቁ ይህ መሆኑን እንተው ብንል እንኳ ይህን የሀገር ጠላት ማስተናገድና አገራችንን ለወንጀሉ ለመክፈት ለማመቻቸት መነሳት ምን ጥቅም ይሰጣል ማነው ተጠቃሚ ሻቢያ ወይስ ኢትዮጵያ ብለን ከተበሮ ምትርቀን በእናጤን መልሱ ግልጽ ነው በባድመና ባዲሮ በወደቁትን ወገኖች መርሳት ብቻ ሳይሆን ደማችን የፈሰሰለትን መሬት በነጻ የሚያገኘው ሻቢያ ተጠቅሟል
የመቶ ሚሊዮን በላይ ህዝብ ገበያ ለከሰረው ሻቢያ ክፍቶን ወለታል። አዲሱ ሹምና በዙሪያው ያሉት ካሳ ሊጠይቁ ቀርቶ ለጦርነት ሁሉ ከኢትዮጵያ ካሳ ፈላጊውን ሻቢያን ሊከፍሉ ተስማምተዋል። በሁሉም ፈርጅና መስኳንም ተጠቃሚ ሻቢያ ነው። በኤርትራ የጦር ሰፈሮችን ሊከፍት ላቀደው አሜሪካ የተደረገው ስምምነት ያዋጣዋል። አሰብን የምትቆጣጠረውና ወደቡን አስፍታ ኢትዮጵያን አስከፍላ ንግዳችንን ልትቆጣጠር ለተዘጋጀችው ለአረብ ኤሚሬትስ ደግሞ ያስረሽ ምቹ ጊዜ መጥቶላታል። እስራኤል የቀይ ባህር ባረቦች ቁጥጥር ስር አይዋል ባይናትና ሻቢያ እንደ መንግስት ተደራድሮ መቀጠሉን ደጋፊናትና ከስምምነቱ ተጠቃሚናት። የሻቢያ ተጻራሪዎች በአብዛኛው እስላሞች በመሆናቸው ለድል አለመብቃታቸው ለእስራኤል ይበጃታል። ለዚህ ሁሉ ኢትዮጵያ ጣላቷን አጨብጨባ ከመስተናገዷ ውጭ ምን ጥቅም ታገኛለች? አሳቢሉን አላንዳንዶቹ ኢትዮጵያ አሳብን በመተዋ ሻቢያ ተጎድቶ ሲማቀቅ ነበር። ለአረብ ኤሚሬትስም በ500 ሚሊዮን ዶላር በአመት ሂሳብ ሽጦ እንዳለ የምናቀው ነው። የአሰብ አስተዳዳሪ ኤሚሬትስ እንጂ ሻቢያ አይደለም። የዱባይ የወደብ ባለስልጣን ደግሞ በዝባሽ ሆኖ በጅቡቲ የፈጠረውን ችግርና ቀውስ እናውቃለን። በአሰብ መጠቀም የሚል ምርጫ ከተወሰደ ክፍያው የሚበጅ ካለመሆኑ ባሻገር ንግዳችን፣ ሸቀጣችን፣ ገቢ ወጫችን በአረብ ሀገር ቁጥጥር ስር ይገባል ማለት ነው። ወንድም ህዝብ ነው ብንልም የሀገራችን ወጣቶች ስራ አጥተው ነው በሚሰቃዩበት የኤርትራ ስራ አጥቶች ኢትዮጵያን እንዲያጥለቀልቁ አንሻም። ሻቢያ ባለገንዘብ ነውና በሁሉም መስክ ገንዘቡን ተጠቅሞ በዝባጅ ሊሆንብን እንደሚችልም ሳይታለም የተፈታ ጉዳይ ነው። ገዢዎቻችን እና ዲሱ ሹመያኔዎችና ሻቢያ እንደሚሆኑም ግልጽ ነው። ቀጣይ ምጽአትና መከራ በኤርትራና ኢትዮጵያ መሃል ድንበር የለም ብሎ ለድንበር መለየት ለአመታት ደም ያፈሰሰው ጮሌና ወንጀለኛ ሲፈግረን ይህን ቅጥፈት እንደ ሾርባ ላፍ ያደረጉ መኖራቸው መቼም አሳፋሪ ነው። የሻቢያ ትኩረት በኢትዮጵያ መረብና ድሩን መመስረት፣ ማስፋፋት፣ ማጠናከር በመሆኑ የድንበሩ ጉዳይ ዘግየት ብሎ ቢነሳም ብዙ የሚጨንቀው አይደለም። ዋናው እንደቀድሞው መተከል ነው። ዋናው በሁሉም መስክ የዝርፊያና ብዝበዛ መዋቅሮን ማስፈን፣ ማስፋፋት ነው። በሐሰት ብር የጎጃም ጤፍ የሀገራችንን ዛፍ መጓጓዙን አረሳንም። ዝርፊያው ተጠናክሮ የሚካሄድ መሆኑን ደግሞ መገመት የሚያቅተን አይደለም። አዲሱ ሹም የነገሮች አመቻች እንጂ የሀገራችንን ጥቅም አስጠብቆ የሚገኝ አለመሆኑ ከወዲሁ የሚታይ በመሆኑ መጨረሻው ያው የወያኔና ሻቢያ ጥምረት አገዛዝ ይሆናል ብንል ሊፈረድብን አይችልም። ለሻቢያ ዘር ከልጓም ይጠቅሳል ነውና ውሎ አድሮ ከወያኔዎች ተቀንሰውም ቢሆን ማበሩን ቅድሚያ መስጠቱ ሊጠበቅ የሚገባው ነው። ሻቢያ የስንቱ ደም ያፈሰሰለት የኤርትራ ብሔረተኝነትና ግንጠላ ከመቀጽበት የሚጠፋ የሚተን አይደለም። አሜሪካና አረቦች ያመጡት ዛሬ የምናየው ሰርግና ምላሽ ምንም ቢሆን ምን ለኢትዮጵያ የሚበጅና የሚጠቅም አይደለም። ይህን አስረግተን በማቅረባችን ማድረጉ ደግሞ የኢትዮጵያዊነት ግዳጃችን ነውና አገር ለጥፋት ስትዳረግ በዝምታ ማለፍ የለመደብን አይደለምና አንዳንዶች የህዝብ እርቅና ስምረትን ትቃወማላችሁ እንደሚሉን እናውቃለን። ግን ስህተቱ የራሳቸው ነው። ሻቢያ ባደረሰብን ይህ ነው የማይባል ጉዳት ቂም ብንይዝ ይገባናል እንጂ የምንወቀስበት እንዳይደለ ታሪክ ይመሰክራል። ይኸው የሀቅ ታሪክ ደግሞ የኤርትራ ትግል በሰላማዊና ዴሞክራሲያዊ መንገድ ይፈታ ብለን መታገላችንን ይመዘግባል። ታሪክን የሚበርዙና በሐሰት ቅኝት የሚያቀርቡ መሰሪዎች ለሻቢያ የመገንጠልን ትምህርት የሰጠ ብለው ቢቀጥፉም የኤርትራ ችግር የተፈጠረው በዘመነ ኃይለ ሥላሴ ሆኖ ግንጠላው ደግሞ የተወሰነው የተጠናቀቀው በወያኔ በመለስ ጊዜ ነው። ቢሆንም ሻቢያ ከወያኔም ከባዕዳንም ጋር ተቀናጅቶ ኢህአፓን የአማራ ትምክህተኛ ብሎ አውግዞ ለአመታት እንደታገለውና እንዳጠቃው ታሪክ ይመሰክራል። የናዲሱ ሹም ፍቅርና እርቆች የሚመለከቱን ባይሆኑ መጠበቅ ያለበት ነው። አዲሱ ሹም ለሻቢያ ጎንበስ ቢል ያለቃው የመለስ አለቆች ስለነበሩ አይፈረድበትም። በስግደቱ ግን ኢትዮጵያና ህዝቧ እንዲሳተፉ ግብዣውን መቼም የማንቀበለው መሆኑ ግልጽ ነው። በአስመራና በአዲስ አበባ የታየውን የባዕዳን ሳይቀር تشربو يقرب تئينتو ينفجرانجي يرك هيدت ايدلم ركما بكلميا سهتت معملن نسا مشاتن يكرتا متيكن يغديلال شعبيا تبدل كوباينو اهونم يا درسون بدل ليامن قنطاتم ايفلغم اديسو شومم يميطيقاچو ايدلم حزبوچ بسلام بغربتنا منوراچو طروناو بيبالم يشابيا اقلو ጥላቻውን በልቡ ቋጥሮ ጥላት የሚላተን አገር ይበልጥኑ ማድማትና ማሽመድመድ ነው ተቃዋሚዎቹ ከኢትዮጵያ ሲባረሩ ይጠቀማል ሰላም ተመሰረተ በሚልም በአዳኑ በተዘጋጁት መሰረት ሊያናፉለት ያወገዙት ሁሉ እንታይ ጉዱ ማለታቸው አይቀርም ከተወረወረበት የፖለቲካ ምድረበዳ ይወጣል ሻቢያ ይጠቀማል በላያችን ላይ ይተነክራል አዲሱ ሹምና ጓደኞቹ የአሜሪካና የአረብን እዝ ተቀብለው አገራችንን ለከፋ አደጋ አጋልጠዋል ከመቼውም ጊዜ በከረረ ሁኔታ የህዝብ ክፍፍልና ግጭት ሰፍኗል ይህንንና ሌሎች ችግሮችን ሳይፈታ አዲሱ ሹም ሮቶ ከሻቢያ ያደረገው ስምምነት አላስፈላጊም ጊዜውን ያልጠበቀና ህዝብን ያላማከረ ነው ለባድመ የተሰዋ ህዝባችን ማንም ከቁም ነገር ቆጥሮ ጠላትህን ልንጋብዝና ልንሰግድለት ነውና ምን ትላለህ የሚለው አልተገኘም የሽግግር ሳይሆን የሽርሽር አገዛዝ ሊሆን የተነሳው ይህ የአዲሱ ሹም ቡድን ህዝብን ያገሩ ባለቤትን ማማከረን እርም ብሎ ይገኛል በአሜሪካም ደጋፊዎችና አዳናቂዎችን ሰብስቦ ሊፎግር ተዘጋጅቷል ምን ሊፈይድ ለስብሰባዎቹ ቤቱን እንዲሞሉ የሻቢያ ደጋፊዎች እዝ ተሰጥቷቸዋል ጥያቄዎች በነጻ እንዳይቀርቡለት አስቀድሞ ተመዝግቦ ተመርጦ የሚል ውሳኔም በኤምባሲው ተላልፏል እንዲህ አርጎም ውይይትና ክርክር የለ ተፈግረናል ግን አሁንም ሁኔታውን ለማክሸፍ ጊዜ አለ የወያኔና የሻቢያ መሪዎች በህዝብ ፍጅት ወንጀል ሰፊ ክስ ሊቀርብባቸው የሚገባ እንጂ እንደ ጀግናና ሌላም ሞቅ ያለ አቀባበልና ያያዝ ሊያገኙ የሚገባቸው አይደሉም ይህ ቂመስሏቸው ፈቀረና እርቀን የሚሰብኩ ለሀገራችን ጠቀመና ለህዝባችን ደም መታበስ የቆሙ አይደሉም አካፋና ካፋ በለው ተብሏል ባንዳና ካሪንም ጣላተንም በስሙ መጥራቱና በዚያው መንገድ መያዙ ተገቢ ነው አንፈገርላቸው ሰራውያን የትግላችን ተፋፍሞ ይቀጥል ባደጋ ላይ ያለው አንድነታችንን እንጠብቅ የቃላት ጋጋታ ከንቱ መፈክሮችና ፉገራ ፖለቲካ
ክፍል 3 መድበስበስና መዘንጋት የሌለባቸው ሐቆች ገዢዎች ወይም በላያችን ሊሰየሙ የቋመጡ ኃይሎች የሰማይና የመሬት የዴሞክራሲና የመብት የብልጽግና ሙሉ ባለቤት ተሆናላችሁ በሚል ቃል መግባት በተስፋ መደለል ማዘናጋትና ስልጣናቸው ማደል አይደለም ዳቸውና ከነሱም ሁሌም መጠበቅ ያለበት ነው በተለይም የቀውጢ ጊዜ ሲመጣ ህዝብ የሚፈልገውን በጃዙርም ሆነ በቀጥታ ረግጠው ህዝብ መስማት የሚፈልገውን ያሰሙና ባለፈው ላይ ያለውን ጥላቻ በመጠቀም ወደ ስልጣን የሚመጡና በስልጣንም የሚቆዩ እንዳሉ ያየነው ነው በራሳችን ተመክሮ ዛሬ ከወዲሁ የታሪክ ቅልበሳ ተጀምሮ በህዝብ ደም የመጣውን ውጤት የወያኔ መዋከብና መዳከም ለግለሰብ ሊሰጥ ሲሞከር ያየን ነው ታሪክም ተረስቶ የሀገራችን ጠላት የክብር አቀባበል ተደርጎለት ሊይዛት ሊጫወትባት ሞክሮ በህዝብ ትግል የከሸፈበትን በእርቅና ፍቅር ስም ተለግሶ ሀገራችንን ሊያጠፋ ሁለተኛ እድል አግኝቷል ማን ታግሎ ደምቶ ወያኔን አዳከመ? ሰፊው የኢትዮጵያ ህዝብ ማን መከራና ስቃይን ተቀበለ? ጭቁኑ የኢትዮጵያ ህዝብ ማን የወያኔ አካል ሆኖ 28 ዓመት በወያኔ ወንጀል ተካፋይ በመሆን ህዝብን ተባብሮ አቆሰለ? አዲሱ ሹምና ጓደኞቹ በግለሰቡ ላይ ጥርጣሬና የእምነት ማጣት ቢከሰት የሚጠበቅና አግባብ ያለውም ነው። የ28 ዓመት የወያኔ ዘረኛና የግፍ አገዛዝ አካል ሆኖ ለሰራ ሰው ከመቅጽበት አመኔታን ድጋፍን መስጠት ከስህተትም በላይ አገርን የሚጎዳ ጥፋት ነው። ዘረኞቹ ማን ቢወልድ ማ በሚለው መርሃቸው እና ፖለቲካቸው መሰረት ኢትዮጵያና ህዝቧ ላይ ያደረሱትን ከፍተኛ ጉዳት ዜጎች ያውቃሉ። ዛሬ የህዝብን መሰረታዊ ፍላጎቶች በውብ ቃላት ወደ ጎን ወርውረው የጭቆናውን ጊዜ በአዲስ መልክ ሊቀጥሉብን፣ ሊሰየሙብን፣ አምባገነን ሊሆኑብን ራሳቸውን አጭተውና በትንግርትም አጅበው ሲመጡ ማን ቢወልድ ማ ብንላቸው ተገቢ ነው? ማናቸው ለመሆኑ ድንገት አዳኝ ስርየት አምጪ የህዝብ አለኝታ ሆነው ራሳቸውን ያቀረቡ? ማናቸው ስንት ደም የፈሰሰበትን መሬት ለጠላቶች የሚሰጡ? ማናቸው ለባዕድ አድረውና ለስልጣናቸው ቆመው የህዝብን የሽግግር መንግስት ፍላጎት ተጻረው የተገኙ? ማናቸው አሁንም ንጹህ ህዝብን በማጎሪያ ቆይተውና አንፈታም ብለው ያሉ? ማናቸው አሁንም በጭቁኑ ህዝብ ላይ ዘረኛ መርዛቸውን መርጨት የቀጠሉ? ለነዚህ መሰረታዊ ጥያቄዎች በስሜትና ጫጫታ ያልተደናገረ መልስ መስጠት የኢትዮጵያዊ ግዳጃችን ሆኖ ይገኛል። አገራችንን ግን ለጥቅም አሳልፈን ከሰጠን ይህ የተደበስብሶና ተደናግሮ የሚታለፍ ጉዳይ ሆኖ የጭቆና አካል ሆኖ ለ28 ዓመት የቆየን ማወደስ ማመስገን በተክለ ሰውነት ማጀብና በከንቱ መንጫጫት ጣጣ ክፍላችን ሆኖ አገራችን ኢትዮጵያ አይናችንን ከፍተን እያየን እየተነገረን ለጥፋትና ለባዕዳን ጠላቶቿም ሳይቀር አሳልፈን የምንሰጥ ይሆናል። የኢትዮጵያ ህዝብ የፈለገውና ደሙንም አፍስሶ የጠየቀው አንዱ ዘረኛ በሌላ ዘረኛ እንዲተካ፣ አንዱ አምባገነን ቡድን በሌላ አምባገነንነት ፍላጎት ባለው ግለሰብ እንዲተካ ሳይሆን የፈለገው ዴሞክራሲን እንጂ እኔ ያውቅልሃለሁ ባይ ዘመናዊ መንግስቱና መለስን ሳይሆን አንድ ወሳኝ አዛዥ ቡድን ሳይሆን በአገራችን ውስብስብ ጉዳዮች ላይ ሁሉም አገር ወዳድ ኃይሎች መክረውና ተነጋግረው መፍትሄ እንዲሹና የሽግግር መንግስት በገቢር እንዲታየም ነው። ያፓ ለምን ድጋፍ አይሰጥም ይሉናል ብዙዎች። አቋማችንን የመያዝ መብታችንንም ተጋፍተው ሊያወግዙንም ይዳዳቸዋል። አዲሱን ሹም የተቸው ውጉዝ ከመዲያብሎስ ብለው ሊያግዱንም ሲሞክሩ አይተናል። የከረምንበት ሁኔታ በመሆኑ ሊያፍነን አልቻለም። መንግስቱና መለስን በጨፈኑ ደግፈው ሲንጫጩ ጫጫታውን ብንደባለቅ ኖሮ ህዝብና አገርን በጎዳል ነበር። ለረሃብና ለሀገር የማይበጅን ሁኔታ ከንጭጩ የማወቅ ችሎታ አለንና አንቀበልም ማለት ሙሉ መብታችን ሆኖም ቆይቷል። ለስልጣን ፍርፋሪም ሰበርሰካ ከያፋ ጎራ ቦታ ያጣ በመሆኑ በሆዳችን ተገዝተን ያለፈው ያገደመው አፈጮሌ በፉገራ ፖለቲካው የሚጫወትብን አልሆነም አንሆንም። ሐቁ ይነገር ከተባለም እንደ ካህዲዎችና ማፈሪያ አንጃዎች የታሰሩና የተሰቃዩ ጓዶቻችንን ረስተንና ሳናፈታ እስር ቤቶች ባዶ ሳይቀሩ ወደ ገዢዎች ጫማ ስር ለመውደቅ መቼም አይዳዳንም። ከህሊናችን፣ ከእምነታችን፣ ከቃል ኪዳናችን ለህዝብ ከገባነው ቃል ጋር ተጣልተን ታሪካችንን አናቆሽሽም፣ ውርደትን አናስተናግድም። ይህ መነሻችን መንደርደሪያችን በመሆኑ በተጀመረው የኢትዮጵያ አዲስ ቅርጫ እንኳን ለሽንፈላ ለሽንጥም አንሰለፍም ማለታችንም ነው። የሽግግር መንግስት የምንለው ሁሉም ኃይል ክፍል በደል የደረሰበት ህዝብ ሁሉ በጋራ ለአንዴም ለሁሌም ሀገር አድን መፍትሄን ሊያመጣ የሚችለው በውይይትና በስምምነት በጋራ ጥረትና ስምምነት ብቻ በመሆኑ ነው። በአምባገነኖች ውሳኔና ፍላጎትማ ስንገዛ ዘመን አለፈ። ዛሬ ለራሳችን ችግር መፍትሄ አንድ ግለሰብ ሳይሆን ራሳችን በጋራ ለመወሰን ተነስተናል። 28 ዓመት ወይኖ ከከረመ ከማንም ግለሰብ በተሻለ ደግሞ ህዝብ ለሀገሩ ሊያውቅና ሊወስን እንደሚችል ባለመብትም እንደሆነ ግልጽ ነው። የዘንድሮ ለህክበሉን ባዮች ደግሞ ችሎታቸውና የተራቀቁበት መጎንበስና ለነፍጥ መስገድን በመሆኑ ያገራችንን እጣፈንታ አምነንና አሳልፈን የምንሰጣቸው ሊሆኑ አይችሉም አይሆኑም። መደመር የሚሉት ፈሪጥ መፈገርና መገዛት መሆኑ አከራካሪ አይደለም። ከግንጡም ካውሪውም ከገራፊውም ከወያኔውም ከሻቢያውም ከባዕድ ዘራፊውም ጋር መጣመር የሚፈቀድ ሊሆን የሚታሰብ ሊሆን አይገባም። ሰው እንዴት ንሳ ካልገባ ይቅርታ እንኳን ካልጠየቀ ጋር ይጋበዛል? ባለፈው ሰሞን ከሻቢያው መሪ ጋር የታየው ቀፋፊ ትዕይንትን ይታዘባል። ስንቱን ሰው የፈጀውና አሁንም ባምባገነንነት ህዝቡን እያሰቃየ ያለው ኢትዮጵያ ግለሰብ የሀገር ወዳጅ ተብሎ በክብር እንግድነት ሲገኝና ሲወደስ ማየቱ ከግፍም ግፍ በላይ ነው። በሰማት ደም ላይ የቀለደ የቀድሞ መጋዣ ደግሞ ልዑክ ምራ ተብሎ ተጎንብሶ አስመራ መግባቱንም ታዝበናል። የለውጥ ሂደት አባወራዎች በአብዛኛው ያው የወያኔ ቡችሎችና መጋዣዎች ሆነው መገኘታቸው ራሱ ከጥርጣሬም በላይ ኃይለኛ ተቃውሞን እንድንይዝ ባደረገን ነበር። ሂደቱ ከሆይ ሆይ ታባሻገር ይህ ነው የሚባል የተደራጀ የህዝብን ድጋፍን ያገኘ ባለመሆኑ ተኖ ለመጥፋትም ጊዜን ወሳጅ አይሆንም። ጸረ ህዝብ ወያኔ ቆሰል እንጂ አልሞተምና የረሱ ዜጎች መብዛታቸው ከቶም ጠቃሚ እንዳይደለ ከወዲሁ መናገርም የምንችለው ነው። ከወዲሁም አሁንም የዘረኝነት ፖለቲካ አዝማሚያ አለሁ አለሁ እያለን ነው። አሁንም የፈረደበት አማራ የተበደለም ድሃው ህዝባችን ጥቃት እየደረሰባቸው ነው። የኑሮ ውድነት ያው አለ። ገንዘብ በይበልጥ ሊዘርፉን በገንዘብ ቅየራ ሰበብ ተዘጋጅተዋል። የሻቢያ ባለሀብቶች ወረራቸውን ጀምረዋል። ባዕዳን አሜሪካም አረብም ሊበዘብዙን አቆብቁበዋል። ሁሉን አቀፍ የሽግግር መንግስት ያልነውን ለማደናቀፍ ራሳቸው በፈለጉት በሚጠሩት ጉባኤ ሊተኩም ደፋ ቀና እያሉ ነው። የባዕድ ሰላዮችና አፋኞች ገብተዋል። በሰፊው የምኒልክ ቤት ለገንጣይ ክፍት በሆነበት ጊዜ ላይ ነን። መዘናጋት ሳይሆን መንቃት፣ መደራጀትና ትግልን ማፋፋም ምርጫችን ግዴታችን ሊሆን ይገባል። የአዲሱን ሹም ማንነትና ሚና ለማወቅ ደጋፊዎቹ እነማን እንደሆኑ መረዳት በቂ ነው። ጓደኛህን ንገረኝና ማንነትህን እነግራለሁ ይባል የለ? የአዲሱ ሹም ደጋፊዎች በሁለት መንገድ በመንቀሳቀስ ወያኔን ሊታገዱ የተነሱ የትግራይ ተወላጆችና ወያኔዎች ናቸው። በአንድ በኩል በትግራይ ብሔረተኝነት ተሰባስበው አዲሱ ሹም በሚያሳየው ድክመት ተጠቅመው የትግራይን ህዝብ በተለይ ከጎናቸው ለማሰለፍ ሲጥሩ፣ በሌላ በኩል ደግሞ የአዲሱ ሹም ደጋፊ መስለውና ሆነው የወያኔን ስርዓት በጥገና ለማስቀጠል የሚጥሩ ናቸው። ሌሎች ደጋፊዎቹ ደግሞ የደርግ ወንጀለኞችና የአሜሪካ ቀጥረኞች ናቸው። ተለጣፊ ሆነው 28 ዓመታት ያሳለፉ ውዳቂዎች ናቸው። ከነዚህ በግርግርና በአሳሳች ቀስቀሳ ምክንያት የተጎዳኙ ተላላ ዜጎችም አሉ። የመሰላቸው ከታሪክ መማር ያቃታቸው በተስፋ መክነፍ የለመደባቸው በጀመርነው ለመቀጠል የፉገራ ፖለቲካ ሰለባ የሆኑና ለሹመትም ራሳቸውን ያዘጋጁ ከርሳደሮች። እቅጩ ይህ ነው። የኢትዮጵያ ህዝብ ለቀጣይ ጭቆናና ዘረኝነት ደጋፊ አይሆንም ብለን ማመኑን እንመርጣለን። We shall never know.